የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ። ዛሬ ቀኑ ማክሰኞ ጥቅምት 17 ሰኞ ነው። ዛሬ ቀኑ ጥቅምት 17 2012። ይቅርታ አድማጮች፣ አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
በተለያዩ የኦሮሚያ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ የተጎዱና የተፈናቀሉ ወገኖችን ለማገዝ የወጣቶች ጥምረት ለሰብአዊነት የተሰኘ ዘመቻ ተጀምሯል።
ሙዶ ዶላር ባሌ ወደ 3,326 ሰው ነው ምናምን እኛ ድጋፍ እያደረግን ነው። አሁን አሃዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ፣ ቤተ ክርስቲያን ነው የሚገኙት። በተለየ ዶዶላዎቹ ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ 1,100 እኛ ተልሾልናል።
የብሔራዊ የአደጋ ስጋት አመራር ኮሚሽን የህዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ደበበ ዘውዴ ናቸው። ዝርዝሩ በጋቢና የምሽት መሰናዶ ይሰማል። ኢትዮጵያዊው የሥነ ጥበብ ባለሙያ ኤልያስ ስሜ የዘንድሮው የሲሚዞኒያ የአፍሪካ የሥነ ጥበብ ሽልማት ተሸላሚ ሆኗል።
አስተዳደጋችንን ምናምን ሁሉንም የሰው ዘር እኩል ነው የምናየው። ይህንን አዋርድ ሲሰጠኝ የሚሰማኝ የሁሉም የሰው ልጅ ነው ብዬ ነው የማምነው።
ኤልያስ በተመሳሳይ አብሮን ያመሻል። የሽልማቱን ሀገራዊ ፋውድም እናወሳለን።
ሌሎች መሰናዶችም አሉን። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመሆንን። በመጀመሪያ አጫጭር የዓለምን ዜናዎች እናጋራችኋለን። አብራችሁን አምሹ።
ከዜናዎቹ ጋር ተመልሰን መጥተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ብሔራቸው ሳይለይ ክርስቲያን በመሆናቸው ብቻ ጥቃት እየደረሰባቸው መሆኑን እንዲሁም በቤተ ክርስቲያንና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ በመሆኑ መንግስት ለዜጎች ደህንነት መጠበቅ፣ የእምነት ነጻነት መከበርና የህግ ማስከበር ኃላፊነቱ እንዲወጣ ማሳሰቧ ተነገረ። ሰሞኑን በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች መገደላቸውን፣ መደብደባቸውና ንብረታቸው መቃጠሉ በተጨማሪም ከፍተኛ ስጋት ላይ መውደቃቸው አሳሳቢ በመሆኑ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱን ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሀጂ ኡመር እድሪስ በበኩላቸው በቤተ ክርስቲያንና በመስጅድ ላይ ስለደረሱት ጉዳዮች ህዝበ ክርስቲያኑና ሙስሊሙ በጋራ ቆሞ አጥፊዎች እንዲጋለጡ ማድረግ ያስፈልጋል ብለዋል። ሁለቱም አካላት ከሁሉም በላይ ደግሞ በዋነኝነት መንግስት የዜጎቹን ደህንነት የመጠበቅና ሰላምን የማስጠበቅ ኃላፊነት አለበት ብለዋል። አያይዘውም ከዚህ የባሰ ጉዳይ እንዳይመጣ ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር የቅድመ መከላከል ስራ ላይ እንዲያተኩር አሳስበዋል። ዘገባው የጽዮን ግርማ ነው።
ሁማን ራይትስ ዎች እና አምነስቲ ኢንተርናሽናል የተባሉ የሰብአዊ መብት ተሟጋች ድርጅቶች የታንዛኒያ ፕሬዚዳንት ጆን ማጋፉሊ ይፈጽማሉ ስላሉት እጅግ ጨቋኝ የአስተዳደር ተግባር ዛሬ ዘገባቸውን አውጥተዋል። ሁለቱ የሰብአዊ መብት ተሟጋች ድርጅቶች ባለፈው ዓመት ስለ ጉዳዩ ጥናት ያካሄዱት በተናጠል ነው። ነገር ግን የማጋፉሊ መንግሥት ይፈጽማል ስለሚባለው የጭቆና ተግባር ተመሳሳይ ውጤት አግኝተዋል። መንግሥት ነጻ ጋዜጠኝነትን እንደሚያፍንና መንግሥታዊ ያልሆኑ ድርጅቶች እንቅስቃሴ እንደሚገድብ ሁለቱ የሰብአዊ መብት ድርጅቶች ጠቁመዋል። ስለ ታንዛኒያ ጉዳይ ጥናት የሚያካሄዱት የአምነስቲ ኢንተርናሽናል ሠራተኛ ሮናልድ ኢቦሌ የሀገራቸውን የሰብአዊ መብት ማዕቀፍ አራቅተዋል ስላሉት ጉዳይ የታንዛኒያው መሪ በጥንቃቄ እንዲያስቡበት ዛሬ መክረዋል። ባለሥልጣኖች ጋዜጠኞችን፣ አክቲቪስቶችና የተቃዋሚ ድርጅት አባላትን ማዋከቡን ካላስቆሙ ማሰርን ማቆም አለባቸው ብለዋል። የአፍሪቃ ጉዳይን የሚከታተሉት የሁማን ራይትስ ዋቹ ኦሪያም ናይኮ
በአረበኛ አጠራሩ ዳእሽ የሚባለው እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን መሪ አቡበከር አልባግዳዲ መገደልን መሰረት በማድረግ በከፍተኛ የተጠናቀቀ ሁኔታ የተሰራ መሆኑን የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር ገለጸ። ይሁንና ተጨባጭ የሆነ የአደጋ መረጃ ከሌለ በስተቀር ማስጠንቀቂያ የማውጣት እቅድ እንደሌለው አክሎም ገልጿል። የዩናይትድ ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ሶሪያ በጥንቃቄ ባካሄደው ተልእኮ ባግዳድን መግደሉን ፕሬዚዳንት ዶናልድ ትራምፕ ካስታወቁ በኋላ የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስቴር መግለጫ አውጥቷል። የጸጥታ ተቋማችን በንቃት መከታተሉን ይቀጥላል፣ ለሚከሰቱ ሁነቶችም ምላሽ መስጠቱን እንቀጥላለን ይላል መግለጫው።
አንድ የቀድሞ የዋይት ሃውስ የብሔራዊ ጸጥታ ረዳት በዲሞክራቶች የሚመራ ቡድን በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ በሚካሄደው ምርመራ ቃላቸውን እንዲሰጡ ቢታዘዙም ፈቃደኛ አልሆኑም። በፍርድ ቤቱ ከተወሰነባቸው ብቻ ቃላቸውን እንደሚሰጡ ገልጸዋል። ፕሬዚዳንት ትራምፕ ለፖለቲካ ጥቅማቸው ሲሉ የዩክሬን ፕሬዚዳንት ምርመራን እንዲጀምሩ ጫና አድርገውባቸዋል ስለሚለው ክስ የቀድሞ የዋይት ሃውስ የብሔራዊ ጸጥታ አማካሪ ጆን ቦልተን ረዳት ሆነው ይሰሩ የነበሩት ቻርልስ ኩበርማን የሚያውቁት ነገር ካለ በዝግ ስብሰባ ቃለ ምስክር እንዲሰጡ በተወካዮች ምክር ቤት ዲሞክራቶች ማዘዣ ቀርቦላቸዋል። ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 25 ቀን የዩክሬን ፕሬዚዳንት በፖለቲካ ተቀናቃኛቸው ጆ ባይደን ልጃቸው ሃንተር ላይ ምርመራ እንዲጀምሩ እንዲሁም ከአራት ዓመታት በፊት ዩናይትድ ስቴትስ ባካሄደችው ምርጫ ትራምፕ እንዲያሸንፉ ሀገራቸው ሰርታ እንዲሆን እንዲመረምሩ ሲወተውቷቸው ኩፐርማን ይሰሙ ነበር ተብሏል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ የጋቢና መሰናዶዎች ወደሚቀርቡበት ሰዓት እንሻገራለን። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ስለሆናችሁ እናመሰግናለን። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። አሁን ወደ ቀዳሚው ዘገባ እንሻገር። ባሳለፍነው ሳምንት በተለያዩ የኦሮሚያ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ የተጎዱና የተፈናቀሉ ወገኖችን ለማገዝ 25 የሚሆኑ ወጣቶች ከጥምረት ለሰብአዊነት በሚል ስያሜና መርህ በምስራቅ ሐረርጌ እና በተለያዩ ኦሮሚያ ከተሞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ተጠልለው የሚገኙ ኢትዮጵያንን ለማገዝ በሀገር ፍቅር ቲያትር ቤት እርዳታ ድጋፍ የማሰባሰብ ስራ ዛሬ ዕለት ጀምረዋል። በሌላ በኩል የብሔራዊ አደጋ ስጋት አመራር ኮሚሽንን የድጋፍ ጥያቄ በደረሱባቸው ቦታዎች ላይ አስቸኳይ ድጋፍ እያደረገ እንደሆነም አሳውቀዋል። በዚህ ይህንን ዘገባ ኤደን ገረመው በመቀጠል ታሰማናለች።
ባለፈው ሳምንት በኦሮሚያ አንዳንድ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ በባሌ፣ በባሌ ሮቤ፣ በምዕራብ አርሲ ዶዶሎ እና ከፈሌ፣ በምስራቅ ሐረርጌ በጎሮጉቱ ወረዳ እና ካራሚሌ እንዲሁም በሰበታ የተፈናቀሉ የህብረተሰብ ክፍሎች በተለያዩ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ተጠልለው ይገኛሉ። ለወገኖቻቸው የእርዳታ እጃቸውን መዘርጋት የፈለጉ በጎ ፈቃደኛ ወጣቶች ጥምረት ለሰብአዊነት በሚል መርህ ቃል በተለያዩ ማህበራዊ ድረገጾች ላይ በማስተዋወቅ በዛሬው ዕለት በሀገር ፍቅር ቲያትር ቤት እርዳታ ማሰባሰብ ጀምረዋል። ከፕሮግራሙ መስራቾችና አስተባባሪዎች መካከል አንዱ የሆነው ሰለሞን መንገሻ ስለ እንቅስቃሴው እንዲህ ይላል።
ደግፍ መከፍል የሚባል እንቅስቃሴ በማህበራዊ ሚዲያ ላይ አሁን እንቅስቃሴው እየተጀመረበት ምክንያት ባለፈው ሳምንት በተፈጠረው አሳዛኝ ክስተት ምክንያት ተፈናቅሎ በተለያዩ ቦታዎች ቀረበል አካባቢ ጎርጎቱ ወረዳ የሚባል ወደ ካራሚሌ፣ ባሌ፣ ባሌሮ አካባቢ፣ ምዕራብ አርሲ ዶዶላ፣ ከፈሌ እና እዚህ ደግሞ አዲስ አበባ ዙሪያ ሰበት አካባቢ ቤተክርስቲያኖች ውስጥ ተጠልሎ የሚገኙ በርካታ ወገኖቻችን አሉ። ለእነሱ ነው ድጋፍ ለማድረግ እየተንቀሳቀስን ያለን። የቤተክርስቲያናቱ ተጠልሎ የሚገኙ ህጻናት፣ አረጋውያን፣ ግን እዛው ቤተክርስቲያን ውስጥ የወለዱ አራሶች ሁሉ አሉ በአሁኑ ሰዓት እና ለእነሱ ድጋፍ ማድረግ ነው። በተለይ የምግብ ሰው ዛሬ ነው የጀመርነው። ከዛ ውጭ ግን አልባሳትም ምንም እየመጡልን ስለሆነ ያለውን የደረሰን እርዳታ ሰብስበን ወደዛ ለመላክ እቅድ ያዝ ነው። በጣም ጥሩ ምላሽ ነው አሉ ከሰው ያለው። እኛ ያው በማህበራዊ ሚዲያውን ነው በዋነኝነት እየተጠቀምን እየሰበሰብን ያለ ነው። ብቻ እስካሁን ድረስ በጣም በርካታ የማይበላሹ ምግቦች፣ ፈጣን ምግቦችን እነ ፓስታ፣ መክሮን፣ ሩዝ የመሳሰሉትን የህፃናት አልሚ ምግቦችን፣ ውሃ፣ ጨው ምናምን የመሳሰሉት ምግብ፣ ፓስታ፣ ሩዝ፣ እነዚህ አይነት ምግቦችን ነው አሁን በብዛት ሰው እያመጣልን ያሉ። ዱቄቶች፣ የበቆሎ ዱቄት፣ የስንዴ ዱቄቶች ሰዎች እያመጡልን ነው። የህፃናት ዳይፐሮችም አሉ። በጣም ብዙ ነው ማለት ምላሹ የሚገርም ነው፣ የሚያስደምቅ ነው። አብዛኛው ሰው በቃ በተፈጠረው ነገር አዝኗል እና ሰዎችም እየመጡ እያስረከቡ ይሄድ ነው ያለን።
በጎ ፈቃደኞቹ ከዚህ ቀደም በቡራዩና በጌዲዮ በነበሩ መፈናቀሎች ላይ ተመሳሳይ ድጋፍ ያደረጉ ሲሆን ከዚህ በፊት ከነበራቸው ተሞክሮ በመነሳት እርዳታውን ለማድረስ የብሔራዊ የአደጋ ስጋትና አመራር ኮሚሽን ድጋፍ እንደሚያደርግላቸው ተናግረዋል።
ከዚህ በፊት በተለያየ ጊዜ በሚደርሱ አደጋዎች ተፈጥሮ ወይም ሰው ሰራሽ የሚሆኑ አደጋዎች በሚያጋጥሙበት ጊዜ በማህበራዊ ሚዲያ እንቅስቃሴ እያደረግን ድጋፍ የምናደርግ እንትኖች ቡድኖች አለን። በማህበራዊ ሚዲያም ላይ 25 ያክል ወጣቶች ነው ያለነው። ተጨማሪ ደግሞ የአደጋ ስጋት ስራ አመራር የሚባለው ተቋምም ድጋፍ ያደርግልና ስለ ሎጂስቲክ ላይ እዛ ለማድረስ በሴኪሪቲም በምንም ችግር ስለሚኖር በሚል ከእነሱ ትብብር ያድርግልናል።
የብሔራዊ አደጋ ስጋት ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ በበኩላቸው እርዳታና ማስተባበር ስራዎች ከክልሉ መንግስት ጥሪ ሲደረግ የሚሰሩ መሆናቸውን ገልጸው እስካሁን ጥሪ የተደረገው ከበሰበታና ከምዕራብ አርሲ ዶዶሎና ባሌ መሆኑን ይናገራሉ።
ኦልሞስት ወደ 1100 ሰው በሰበታ፣ ምዕራብ አርሲ ደግሞ ዶዶላ ባሌ ወደ 3326 ሰው ነው ምናምን እኛ ድጋፍ እያደረግን ነው። አሁን አሃዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ፣ ቤተ ክርስቲያን ነው የሚገኙት። በተለየ ዶዶላዎቹ ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ 1100 እኛ ተልኮልናል። አሁን ይሄ በቀጥታ የተጠየቀ ነው። አሁን ከሰበታ በደብዳቤ የመጣ ነው። ያም በደብዳቤ የመጣውን ቁጥር ይዘን ዓለም አቀፍ ስታንዳርዱን ወይም ደረጃውን ጠብቀን እኛ የሚያስፈልገው እህል፣ ዘይት፣ ጥራጥሬ፣ ብስኩት እንዲሁም ለህፃናትና እናቶች አልሚ ምግብ እናቀርባለን፣ አቀርበላል። በህብረተሰቡ በኩል ግን ቀደም ሲል የነበረው ትብብርም እንዳለ ልገልጽልሽ ፈልጋለሁ።
በምስራቅ ሐረርጌ በጎሮጉቱና በከራሚሌ አካባቢ ጥሪ እንዳልደረሳቸው የገለጹት አቶ ደበበ ዘውዴ ይህም ደግሞ በክልል ደረጃ በቁጥጥር ስር መዋልም ከመቻሉ ጋር እንደሚያያዝ ገልጸዋል።
ለምሳሌ ወገኖች አደጋ ሊደርስባቸው ይችላል። ቀበሌው እኮ የራሱን ድጋፍ የማድረግ አቅም አለው። ከቀበሌው ውጭ ወረዳው አለ፣ ከወረዳው ዞኑ አለ፣ ከዞኑ ክልል አለ። ከክልል አቅም በላይ ሲሆን ነው አልባሳት ያስፈልገኛል፣ ሌሎች የቤት ቁሳቁስ ያስፈልገኛል፣ እንዲሁም ምግብም እህል ያስፈልጋል ሲባል እኛ ቁጥሩ ሲገለጽልን አስፈላጊው ድጋፍ እንዲላክ ተደርጓል። አሁን ቅድምም በነገርኩሽ ሁኔታ ከሰበታ በኦሮሚያ አደጋ መከላከል ኮሚሽን በመጣው ደብዳቤ መሰረት ድጋፉን ድጋፍ ተደርጓል።
እርዳታው እስከ መቼ ድረስ ነው የሚቆየው? በቀጣይስ እነዚህን የህብረተሰብ ክፍሎች ለማቋቋም ምን እየተደረገ ነው?
ዛሬ የተሰጠኝ ደብዳቤ ኦልሞስት ለአንድ ወር ለዚች ወር የሚሆነው ለጥቅምት ወር ተልኳል። ከዛ በኋላ ደግሞ በኢትዮጵያ ውስጥ አይተሽ እንደሆነ ግጭቶች ጊዜያዊ ናቸው። በተደጋጋሚ ቢከሰቱም ግጭት ጊዜያዊ ነው። መስማማትን ስምምነትን ፈጥሮ ወደ ቀዮ ህብረተሰቡ እንዲመለስ የማድረጉ ስራ በሰፊው ይሰራበታል። ከዚህም በላይ ከ800,000 ከ900,000 እንዲሁም ከ1,000,000 በላይ የሆኑ ከተለያዩ ቦታ የተፈናቀሉትም ተመልሰዋል። ስለዚህ እስከ መቼ የሚያስብል አይደለም። ቤተክርስቲያን መቼም ዘላለም ተጠልለው አይኖሩም። ማህበራዊ ነገሩን ጠብቆ ችግሮችን በማብረድ ወደ ቀያቸው እንዲመለሱ ነው የሚደረገው። ግን በቀያቸው ተመልሰው ሌሎች ንብረት ከወደመባቸው ሌሎችም ከተደረገ እዚሁ አካባቢ መልሶ ማቋቋሙን ስራ የሚሰራበት ይሆናል። እንዲሁም አንዳንዶች በስጋት ነው በስጋት ብቻ ይመስል ቤታቸው እንዳለ ነው እንዳለ አለ በስጋት ብቻ የመልቀቅም ነገር ስላለ ያ ስጋትና ፍርሃት የህግ የበላይነትን በማስጠበቅ እንዲሁም የህዝብ ለህዝብ ግንኙነቱ ነው ህብረተሰቡ አብሮ ይኖራል ያን መሰረት በማጥበቅ የሚመለስበት ሁኔታ ይመቻቻል ነው የምለው።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁ አድማጮቻችን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ኤደንን ለቀደመው ዘገባሽ በጣም አመሰግናለሁ። ቀጣዩ ዘገባችን ምን እንደሆነ እባክሽ አስታውቂልን።
እንግዲህ ቀጣዩ ዘገባችን በዚህ በዋሽንግተን ዲሲ የተካሄደ ለአራተኛ ጊዜ የተደረገ የስሚዞኒያን ብሔራዊ አፍሪካ ጥበብ ቤተ መዘክር ሽልማት ላይ ያተኮረ ነው። ኢትዮጵያዊው ኤልያስ ስሜና ናይጄሪያዊቷ ጂኒካ አኩኔ ተሸላሚ ሆነዋል። እንግዲህ ሀብታሙ አንተን የሰራኸው ስለ ሽልማት ስነ ስርዓቱ ተከታዩን አድማጮቻችን እንድታዳምጡ እንጋብዛችኋለን።
በዩናይትድ ስቴትስ ዋሽንግተን ዲሲ መቀመጫውን ያደረገው ስሚዝሶኒያን ብሔራዊ የአፍሪካ ጥበብ ቤተ መዘክር ለአራተኛ ጊዜ ለአፍሪቃዊ የሥነ ጥበብ ባለሙያዎች የክብር ሽልማት አበርክተዋል። የዘንድሮቹ ተሸላሚዎች ኢትዮጵያዊው የህብረ ጥበባት ባለሙያ ኤልያስ ስሜና ናይጄሪያዊቷ የእይታ ጥበብ ባለሙያ ንጅዴካ አኩኑዬ ክሮዝቢ ናቸው። ሽልማቱ በተበረከተበት ወቅት የሙዚየሙ አስተዳዳሪ ዶክተር ጋዝ ኬዝ ሃይፈርድ ሁለቱ የኪነ ጥበብ ሰዎች ለሽልማት የበቁበትን ምክንያት ተናግረዋል።
We're living through a golden moment. In African art,
የአፍሪካን ስነ ጥበብ በተመለከተ በወርቃማ ጊዜ ውስጥ እየኖርን ነው። እጅግ የሚያስገርም የስነ ጥበብ ባለሙያተኛ ትውልድ የሚያስደምሙ ነገሮችን በሚሰራበት ጊዜ ውስጥ ነው እየኖርን የምንገኘው። ለኔ ግን በአሁኑ ጊዜ ንጅዴካ አኩኑዬ ክሮዝቢና ኤልያስ ስሜ እጅግ ወደር አልባ ልዮች ናቸው። በስራዎቻቸው የሚገልጿቸው ርዕሰ ጉዳዮች የሥራዎቻቸው ፍጹም አይነሳቢነት ኃይል ከሌሎች የኪነ ጥበብ ሰዎች የሚለይ ወደር የሌለው ስፍራ ያስቀምጣቸዋል። ልናከብራቸው በመቻላችን የላቀ ደስታ ተሰምቶናል። ክብሩም በእጅጉ ይገባችኋል ነው ያሉት። በዕለቱ ለክብር ከበቁት መካከል አንዱ የሆነው አርቲስት ኤልያስ ስሜ ሽልማቱ ከመላው የሰው ልጆች የተበረከተለት እንደሆነ ሁሉ እንደተሰማው አጋርቶናል።
አዎ፣ እኔ በጣም ነው ደስ ያለኝ። ኢትዮጵያዊ ሁልጊዜ የምናስበው እኛ ነጭ ጥቁር ምናምን ለይተን አናቅ። አስተዳደጋችንን ምናምን ሁሉንም የሰው ዘር እኩል ነው የምናየው። ይሄንን አዋርድ ሲሰጠኝ የሚሰማኝ የሁሉም የሰው ልጅ ነው ብዬ ነው የማምነው።
ኤልያስ ቅይጽ የኪነ ጥበብ ዘይቤዎቹን በመጠቀም በሚሰራቸው ቀልብ ሳቢ ስራዎቹ ይታወቃል። ቁሶችን በመለጣጠፍ እንጨቶችን በመፈልፈል የወዳደቁ የኤሌክትሪክ ገመዶችና የኤሌክትሮኒክስ እቃዎችን የውስጥ ክፍል በማቀናጀት ስራዎቹን ያከናውናል። በሀገር ቤት ከስራ ባልደረባው መስከረም አሰግድ ጋር በመሆን ዞማ የተሰኘ ቤተ መዘክር ከፍተዋል። በቅርቡ ለእይታ ክፍት የሆነውን ታላቁ ቤተ መንግስት ኪናዊ ስራዎችንም አብረው ሰርተዋል። በሽልማት አሰጣጡ ስነ ስርዓት ላይ ኤልያስ ለስራ ባልደረባው ምስጋናውን አቅርበዋል።
አዋርዱን አመሰግናለሁ።
እኔ ግን የሁል ጊዜ አዋርድ
ማይ አዋርድ ፎርኤቨር ኢዝ
በህይወቴ ውስጥ ያለችው
ሁ ኢዝ ኢን ማይ ላይፍ
መስከረም
ኢዝ መስከረም።
እኔና መስኪ ከ20 ዓመት በላይ አብረን ሰርተናል። ይህን ስል የኔ አጋር ነው። አዎ፣ አዲስ አበባ ትልቅ ዞማ ቤተ መዘክር ከፍተናል። ይሄ ማለት እኔ ለልጄ ውርስ የለም፣ መስኪም ለልጇ ውርስ የለውም። ያ ማለት የኔ አይደለም የእሱ አይደለም። ልጄ የቦርድ ሜምበር መሆን ይችላል እንጂ መሸጥ መለወጥ አይችልም። ስለዚህ የህዝብ ነው። ይሄ ቅርስ ትተህ ነው የምትሄደው። አረንጓዴውን እንደጠበቀ፣ በጭቃ የተሰሩ ቤቶች እንደጠበቁ፣ ይሄንን ነው ማስተላለፍ የምንፈልገው። ስለዚህ እዚህ ጋር የኔም የመስኪም የሌሎቹም ድምጽ አንድ መሆን ያለበት አንድ ዝማሬ ስንዘምር ነው። ስለዚህ ይሄንን ለሀገሬ ትንሽ ነው የሰራሁት፣ መስጠት ምንም አይደል፣ ለህዝብ ነው። ስለዚህ ያንን እያረግን ነው። ወደፊት ደግሞ በትልቁ እናረጋለን ብለን ነው ምናምን።
አርቲስት ኤልያስ የኪነ ጥበብ ጉዞ መሰናክል እንደማያጠው ጠቅሶ ከልብ የመነጨ ጥረት ግን የኋላ የኋላ መልሶ እንደሚከፍል አውስተዋል። በዚህ ሽልማት ስነ ስርዓት ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የኤልያስ የኪነ ጥበብ አውድማ ድል ለሀገር የሚበጅ እርባና እንዳለው ያምናሉ።
በርካታ ታዋቂ የሚዚየም ኪዩሬተሮች ባሉበት፣ የታሪክ ሰዎች ባሉበት፣ የመንግስትም የግልም ታዋቂ ሰዎች በተገኙበት ሚዲያ በሶሻል ሚዲያ ጭምር ሽፋን ባለው ሁኔታ የኢትዮጵያ ስም በዚህ ምሽት ከፍ ብሎ መነሳቱ ኢትዮጵያ ያላትን እምቅ በተለይ ደግሞ በወቅታዊ በዘመናዊ ትራንስፎርሜሽን ዘመንም ጭምር ታላቅ ስራዎች እንዳሏት ቀደም ሲል ከአክሱም ዘመነ መንግስት ጀምሮ ከላሊበላም ፋሲልም በሌሎች አካባቢዎችም ያሉንን 9 እንኳን የዩኔስኮ ቅርሶች በምናይበት ሰዓት ስለ አርት ኢትዮጵያኖች ቀደም ብለው ብዙ ያሰቡበት እንደነበረ ግን ያንን ለማስተዋወቅ በየጊዜው በቂ ጥረቶች ይደረጉ እንዳልሆነ አሁን ግን እንደ ኤልያስ ያሉ እጅግ በጣም የሚያኮራና ኢትዮጵያን ስም ከፍ የሚያደርግ በመሆኑ በተለይ ደግሞ ንግግር ሲያደርግ እንደሰማችሁት ፍልስፍናው ራሱ እጅግ በጣም ፓወርፉል ነበረ።
የኪነ ጥበብ ሰዎች ሀገሪቱን ለማስተዋወቅ ይህን ያክል አቅም እንዳላቸው የሚታወቅ ከሆነ በመንግስት ደረጃ ሀገሪቱን በሚያስተዳድረው አካል በኩል ለነሱ ሊደረግ የሚገባ ማበረታቻ የለም ወይ?
በእኛ ሀገር በጣም ብዙ መሰራት አለበት። አሁን ግራንድ ፓላስ ለምሳሌ የተደረገው ጅምር እንደ ጥሩ ነገር ልንወስደው እንችላለን። ስራቸው እንዲታወቅ በተደረገው ቁጥር ስራቸውን እያወጡ የበለጠ ወደ ህዝቡ ስለሚያደርሱት ወደ ገዢው እንዲታወቅ ስለሚያደርጉት ትልቅ አስተዋጽኦ ሊያደርግ ግን እንደ ሙዚየም ያሉትን በስፋት በመገንባት በመጠገን እንዲሁም አንዳንድ በግልጽ የሚፈልጓቸው ማበረታቻዎች እየተለዩ ድጋፍ ሊደረግላቸው ይገባል።
የስሚዝሶኒያን ብሔራዊ የአፍሪካ ጥበብ ቤተመዘክር ከ55 ዓመት በፊት የተቋቋመ በዩናይትድ ስቴትስ ምድር ብቸኛው አፍሪካዊ የኪነ ጥበብና ባህላዊ ሀብቶችን የሚሰበስብ የሚያሳይና የሚያጠናም ተቋም ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን።
መንግስት ህግና ስርዓትን ማስፈን ቀዳሚ ተግባሩ እንደሆነ አውቆ የህግ የበላይነትን በመላ ሀገሪቱ እንዲያሰፍን የአማራ ምሁራን መማክርት ጉባኤ ጠየቀ። ከሰሞኑ በኢትዮጵያ አንዳንድ አካባቢዎች በተከሰተው ግጭት የተሳተፉ ግለሰቦችና ተቋማት በህግ ተጠያቂ እንዲሆኑም ጥሪ አቅርበዋል። አስቴር ምስጋናው ዝርዝሩ ልካልናለች።
የአማራ ምሁራን መማክርት ጉባኤ በባህር ዳር ከተማ ለሁለት ቀናት ያህል ያካሄደውን ጉባኤ ሲያጠናቅቅ ባወጣው የጽሁፍ መግለጫና በመማክርቱ ፕሬዚዳንት በኩል የተሰጠው ማብራሪያ ከሰሞኑ በሀገሪቱ አንዳንድ ቦታዎች በተለይም በኦሮሚያ፣ በአዲስ አበባ ዙሪያ እንዲሁም በድሬዳዋ አካባቢ ማንነትንና ሃይማኖትን መሰረት ባደረገው ጥቃት የብዙ ንጹሐን ዜጎች ህይወት ተቀጥፏል፣ የሀብትና ንብረት ውድመትም ተከስቷል። ይህ ተግባር ደግሞ በመልካም እሴቶቻቸው ተከባብረው የኖሩ ኢትዮጵያውያንን የሚገልጽ ሳይሆን የጥቂት የጥፋት ኃይሎች ሴራ ነው በማለት ጉባኤው እንዳወገዘው የመማክርቱ ፕሬዚዳንት ዶክተር ገበያው ጥሩነህ ተናግረዋል። ዶክተር ገበያው አያይዘውም በእንዲህ አይነት ክስተት የመንግስት ቀዳሚ ስራ ህግና ስርዓትን ማስፈን መሆኑን ጠቁመው በጥቃቱ በአንድም ሆነ በሌላ መልኩ የተሳተፉ ግለሰቦችም ሆነ ተቋማት በህግ ተጠያቂ እንዲሆኑ ጉባኤው በአጽንኦት እንደመከረ ገልጸዋል። ሀገሪቱ አሁን ባለው ሁኔታ ከቀጠለች ለትውልድ የሚተላለፍ ሀገር እንደማይኖር በመረዳት መላው የኢትዮጵያ ህዝብ ከዚህ አስከፊ ችግር ለመውጣት ራሱንና ቤተሰቡን መለወጥ እንዳለበት አስረድተዋል።
ሰውን ማህበረሰብንና ድርጅትን በዘላቂነት በመለወጥ ተግባር ላይ ማተኮር አለብን የሚለው ያው ትልቅ ዋጋ የሰጠ ነው። እኛ ስንለወጥ ብቻ ነው ሀገራችን ምድራችን የሚለወጥ ነው የሚለው በጣም ወሳኝ ስለሆነ እዚህ ላይ ትኩረት አድርገን መስራት አለብን የሚለው ያው ትልቁ የመማክርት ጉባኤው ትኩረት መሆኑን ልገልጽላችሁ ፈልጌ ነው። ምድራችን ውስጥ ያለውን ቀውስ ስታየው ጥቂት ረባሾች በጣም ድምጻቸው ስለጮኸ ብዙ ስለሚመስሉን፣ አብዛኛው ጨዋ ህዝብ ደግሞ ዝም ከማለቱ የተነሳ ጥቂት ስለሚመስለን ብቻ ነው። ይሄ ዝም ያለው አብዛኛው ጨዋው ኢትዮጵያዊ ድምፁን ማሰማት አለበት ብለን እናምናለን። ያ ከሆነ የሚረብሹትና ጥቂት የሆኑት ድምፃቸውን ስላወጡ ብቻ ብዙ የሚመስሉት ትንሽ መሆናቸው ይታወቃል። ያን ጊዜ ጉልበታቸውም ይደክማል። ግን ይሄ እነዚህን ረባሾችን ተከትሎ የሚወናበደው ወጣት ጨዋዎቹ አሁን ጥቂት የመሰሉት ካለመናገራቸው የተነሳ ግን ብዙ የሆኑት መናገር ቢጀምሩ ወጣቱ እነዚህን መስማት ይጀምራል። እና አሁን ሰሞኑንም የተካሄደው ነገር ከዚህ የተለየ አይደለም። ስለዚህ ትልቁ መፍትሄ ሁሉም ሰው ያገባኛል ብሎ መነሳት አለበት።
በመጨረሻም ጉባኤው በግጭቱ ምክንያት ህይወታቸውን ላጡ፣ ሀብትና ንብረታቸው ለወደመባቸው ዜጎች የተሰማውን ጥልቅ ሀዘን ገልጾ መጽናናትን ተመኝቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ቀጣዩ ዘገባ የመስፍን አራጊ ነው። የመስፍን አራጊ ዘገባ በምን ላይ ነው የሚያተኩረው? ኤደን፣
ከሰሞኑ እንግዲህ በትግራይ ክልል ከፍተኛ የሆነ የአንበጣ ጉዳት እየደረሰ ነው በምግብ ሰብል ላይ። እሱን ተከትሎ ያሉትን እንቅስቃሴዎች ነው የሚያስቃኘን።
የአንበጣው መንጋ በነገራችን ላይ በትግራይ ክልልም ብቻ ሳይሆን በአማራ ክልሎች በአማራና በአፋር ክልሎችም ላይ እየታየ ነው። ይህንን ሁኔታ ጠቅለል ባለመልኩ መስፍን በቀጣዩ ዘገባ ላይ ያወሳል።
የምስራቃዊ አማራን የጸረ ሰብል ተባይ ጉዳይ የሚከታተለው የኮምቦልቻ እጽዋት ክሊኒክ ዳይሬክተር አቶ መሐመድ ይመር ከአንበጣው ባህሪ፣ ከአየር ንብረቱ ገጽታና ከምርት ወቅትነቱ ጋር በማነጻጸር የአንበጣው መከሰት ሊያስከትል የሚችለውን አደጋ ዘርዝረዋል።
አንበጣው በአሁኑ ደረጃ ከገባ ያው ከፍተኛ ጉዳት ማድረስ ይችላል። በአሁኑ ሰዓት ሰብሉ ማሳ ላይ ነው ያለው፣ የደረሰ ሰብልም አለ። አንበጣ ከፍተኛ ጉዳት ነው የሚያደርሰው፣ በተለይ አሁን ዛፍ ሳይቀር ስለሚበላ አፋር ላይ አሁን ፀሐው እየበረታ ስለሆነ አረንጓዴ ነገሮች ተደረጉ ግዴታ ያው ወደኛ ክልል በስፋት መግባቱ አይቀርም። ስለዚህ ከፍተኛ ጉዳት ሊያደርስ ስለሚችል አርሶ አደሩ ያው በንቃት መከታተል አለበት። ይህ አንበጣ ያው በሰዓት ከ16 እስከ 19 ኪሎ ሜትር መብረር ይችላል። በቀን እስከ 150 ኪሎ ሜትር መብረር ይችላል። ስለዚህ ከአፋር ክልል ላይ ተነስቶ ምስራቅ አማራ ላይ ሊያርፍ ስለሚችል ቀጥታ አርሶ አደሩ አንበጣውን በሚያይበት ሰዓት ሳይደናገር በአየር ላይ እንዲያለ በተለይ ሰብል ላይ እንዲያርፍ የተለያዩ ባህላዊ መንገዶችን ጅራፍ በማጮህ ነጫጭ ነገሮች ሰብል ማሳ ላይ በመዘርጋት እንዲሁም ሌሎች የመከላከያ ዘዴዎችን እንትን በማለት ማባረር እንዳለበት ወዲያውኑ እንዲያየውም ቀበሌ ያሉ ለግብርና ባለሙያዎች መልዕክት ማስተላለፍ አለባቸው። የአንድ አንበጣ መንጋ ደግሞ ቢያንስ ከ40 ሚሊዮን እስከ 80 ሚሊዮን ፖፕሌሽን ይዛል ተብሎ ነው የሚታሰበው። ስለዚህ የዚች ትንሿ የአንበጣ መንጋ 35,000 ህዝብ በአንድ ቀን የሚመገበውን ያህል መብላት ይችላል። ይህ ጉዳት ደግሞ የከፋ ሊሆን ስለሚችል አርሶ አደሩ ይህንን አይቶ ከአሁኑ ነፍቶ መጠበቅ አለበት።
እስካሁን ባለው መረጃ ይላሉ ዳይሬክተሩ፣ በሰሜንና ደቡብ ወሎ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞኖች የአንበጣ መንጋው የተከሰተ ሲሆን በምርት ላይ ጉዳት አላስከተለም። በአርሶ አደሩ ላይ ግን አለመረጋጋትን ፈጥሯል። የአንበጣ መንጋውን ለመከላከል ጥረት እየተደረገ መሆኑ ታውቋል።
አጠቃላይ ምስራቅ አማራ ውስጥ 6,665 ሄክታር ላይ ተከስቶ ወረባቦ ላይ 843 ሄክታር፣ ሀብሩ ላይ ወደ 730 ሄክታር፣ አርጡማ ፉርሲ ወደ 1000 ሄክታር፣ ደዌ አርዋ ወደ 2000 ሄክታር፣ ባቲ ላይ ከ2500 ሄክታር በላይ ተከስቶ ታይቶ ነበር። አሁን መስከረም 26 ጀምሮ ማለት በዚህም ወደ 1336 ሄክታር ላይ ኮንትሮል አድርገናል። በኬሚካል ወደ 304 መርጫ መሳሪያ ተጠቅመናል። 330 ኬሚካል ሊትር ተጠቅመናል። እሱንም ወደ 5140 ባለሙያና አርሶ አደሮች በማሳተፍ ያው እየተከላከል እንገኛለን።
ዳይሬክተሩ በአንበጣ መንጋ ጉዳት አለመድረሱን ቢያስረዱም በደቡብ ወሎ ዞን ከአርጎባ ልዩ ወረዳ የደረሰን መረጃ በ15 ሄክታር መሬት ላይ የተዘራ ማሽላ በአንበጣ መንጋው ጉዳት ደርሶበታል። በወረዳው ግብርና ጽሕፈት ቤት የሰብል ልማት ቡድን መሪ አቶ ሀሰን አህመድን በስልክ አናግሬያቸዋለሁ።
አሁን ያለበት ደረጃ 5ኛ ደረጃ ላይ ነው። ከፍተኛ የሆነ የሰብል ጥቃት የሚያደርስበት ነው። አሁንም ያለውን ነገር ባለውት የተለያዩ ሞተሮች ያሉ እና በሰው ኃይል ያው የጭፍጨፋ ስራ እየሰራ ነው። ማሽላ ላይ በጣም በልቶብናል፣ ጉዳት አድርሷል። ማሽላ ላይ ያው የጉዳቱ መጠን እስካሁን ድረስ ወደ 15 ሄክታር አካባቢ የሚሆን ነው ያለው።
ሙሉ በሙሉ ነው ያወደመው?
አዎ፣ በቃ ማሽላው ላይ እንዳለ ያረፈበት እርጥቦን ካገኘው በሙሉ ነው ያወደመው።
ከሰኔ 15/2011 ዓ.ም ጀምሮ በወረዳው በሚገኙ 9 ቀበሌዎች ላይ ቢከሰትም በባህላዊ የመከላከል ዘዴ በመጠቀም ከአካባቢው እንዲርቅ ተደርጎ ነበር። ሆኖም አንበጣው እንቁላሉን ጥሎ ዳግም ከወራት በኋላ ተከስቷል። የመከላከል እንቅስቃሴው ተጠናክሮ ቢቀጥልም በሰው ኃይል ለመድረስ ምቹ ባልሆነባቸው አንዳንድ አካባቢዎች ስለሰፈረና ተጨማሪ የአንበጣ መንጋ በአቅራቢያው ከሚገኙ አፋር አካባቢ እየመጣ ስለሆነ የኬሚካል ርጭት በአውሮፕላን እንዲካሄድላቸው ጠይቀዋል። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮ ሰላቶ ቅድመ መከላከል ስራ በመሰራቱ በስፋት ሊከሰት የሚችለውን የአንበጣ መንጋ መቀነስ ተችሏል ይላሉ።
መስከረም መጀመሪያ ቀናት ጀምሮ የተጣሉ እንቁላሎች ተፈልፍሎ እነዚህም በተለይ በዋናነት በአፋርና በሶማሌ ክልል እንደዚሁም ደግሞ ምስራቅ አማራ በተወሰኑ አፋር አዋሳኝ ቀበሌዎች የመፈልፈል ሁኔታ ነበርና ይህን ስንከላከል ቆይተናል። አሁን የምናየው አንበጣ ወደ ምስራቅ አማራ ወረዳዎችና ወደ ደቡባዊ ትግራይ እየወጣ ያለው ከመከላከል የተረፉ እድገታቸውን የጨረሱ ኢማቹር አዳልት የምንላቸው ግን በባህሪያቸው በከፍተኛ ፍጥነት ሊበሩ የሚችሉ ብዙ ሊመገቡ ሊያጠፉ የሚችሉ ናቸው። ዞሮ ዞሮ ግን ከተከላከልነው አንጻር እጅግ በጣም ዝቅተኛ ቁጥር ነው አሁን የምናየው። የመርጫ መሳሪያዎች፣ የባለሙያ ስልጠና፣ እነዚህ ለመከላከል የሚያስፈልጉ አውሮፕላኖችን በቦታው እንደ አስፈላጊነቱ የማሰማራት መረጃ በየጊዜው የመለዋወጥ ስራዎች በስፋት እየተሰሩ ነው ያሉ። በአሁን ሰዓት ብዙ የምንጠብቀው ከህብረተሰቡ ነው። ህብረተሰቡ በተለይ አሁን መብረር እስከጀመረ ድረስ የት እንደሚያርፍ የት እንደሚያደር በአቅራቢያው ለሚገኘው የግብርና ጽሕፈት ቤት ወይም የቀበሌ ጽሕፈት ቤት ወዲያው ማሳወቅ፣ የሚመለከተው ባለሙያ ያ ስፍራ በሰው ኃይል ለመከላከል የሚመች ከሆነ በሰው ኃይል ከመንደሮች እና ትምህርት ቤቶች በተለይ ከጸረ ተባይ ጉዳት አንጻር ጎጂ የማይሆን አካባቢ ከሆነ ደግሞ ለአውሮፕላን የሚመች ከሆነ ለአውሮፕላን የሚመች የጂፒኤስ ሪከርድ ወዲያውኑ ሰጥተው በአውሮፕላን የሚረጭበት ሁኔታ መመቻቸት አለበት።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮቻችን አብራችሁን ስላመሻችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በነገው ዕለት እንግዲህ እንገናኛለን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ደህና ደሩ።
Radio Sagale Americati.